ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnote.org በቀጥታ መከታተል ይቻላል። እነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ግንቦት 23 ቀን 2010 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን በዜና እንጀምራለን። በማስከተልም ጥያቄያችን የህዝብ ሆኖ ችግራችን በዛ በሚል ርዕስ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን ሐተታ እናሰማለን። በመጨረሻም ህዝባዊ ትግልና የሽግግር ጥያቄ በሚል ርዕስ የወጣውን የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ልሳን ዲሞክራሲያ የሚያዝያ ወር እትም አሰምተን ክፍል አንድ ፕሮግራማችን ይጠቃልላል። አሁን ወደ ዜናው በቅድሚያ ርዕሶቹ።
የኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ የወያኔን ጥያቄ ውድቅ አደረገው። በውጭ ምንዛሪ እጥረት ምክንያት ከፍተኛ የሆነ የመድኃኒት እጥረት አለ። አምነስቲ ኢንተርናሽናል የወያኔ አገዛዝ በኦጋዴን ያሰማራው ልዩ ፖሊስ እንዲፈርስ ጠየቀ። የቻይና ገንዘብ በአፍሪካ ተቀባይነት እያገኘ መምጣቱ ተነገረን። ለዚህና ለሌሎቹ ዝርዝሩን እንሆ። አብይ አህመድ የኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ በመጪው ሰኔ ወር መጨረሻ ላይ በአሜሪካ በዳላስ ከተማ በሚያካሄደው የስፖርት በዓል ላይ እንዲገኝ በአሜሪካ የሚገኘው የወያኔ ኤምባሲ ያቀረበውን ጥያቄ ፌዴሬሽኑ ውድቅ ያደረገው መሆኑን ሐሙስ ግንቦት 23 ቀን 2010 ዓ.ም ባወጣው መግለጫ ገልጿል። ፌዴሬሽኑ የወያኔን ኤምባሲ ጥያቄ ውድቅ ለማድረግ የተገደደበት ምክንያት የዝግጅት ችግር መሆኑን ይግለጽ እንጂ ጥያቄው ተቀባይነት ያላገኘው ከበርካታ ኢትዮጵያውያን ተቃውሞ በመሰማቱ መሆኑን የውስጥ አዋቂ ምንጮች ይገልጻሉ። ወያኔ አዲሱን መሪ በስልጣን ካስቀመጠ ጀምሮ የተወሰኑ ጥገና ይለቶችን በመውሰድ ህዝብን ከፋፍሎ ትግሉን ለማዳከም ስራዬ ብሎ ተያይዟል የሚሉ ወገኖች ስንነቀል ለውጥ እውን እስኪሆን ድረስ ሳያመነቱና ሳይከፋፍሉ ትግልን መክፋት ያስፈልጋል ይላሉ። በውጭ ምንዛሪ እጥረት ምክንያት ከፍተኛ የሆነ የመድኃኒት እጥረት ያጋጠመ መሆኑ እየተነገረ ሲሆን ወደ አገር ቤት ለመግባት የቻሉት መድኃኒቶች ግድግዳውም ሆነ ጣሪያውን ከቆርቆሮ በተሰራ መጋዘን ውስጥ በመከማቻታቸው ጥራታቸውና ፈዋሽነታቸው አጠያያቂ እየሆነ መሄዱ ተነገረ። የወያኔው የፓርላማ ተወካዮች በየቦታው ተዘዋውረው በማየት በርካታ መድኃኒቶች በዚህ አይነት መንገድ መቀመጣቸውን ያረጋገጡ ሲሆን የመድኃኒት ፈንድ አቅርቦት ኤጀንሲ የሚባለው ተቋም የመጋዘን እጥረት እንደ ምክንያት በማቅረብ የመጠቀሚያ ጊዜ ያለፈባቸው መድኃኒቶች ጥቅም ሊሰጡ ከሚችሉ መድኃኒቶች ጋር አዳብሎ ማስቀመጡን መገንዘባቸውን ገልጸዋል። ከዚህ በተጨማሪ ከመንግስት የጤና ተቋማት መድኃኒት እየተሰረቀ ወደ ግል የሕክምና ጣቢያዎች የሚወሰድ መሆኑን የተደረሰበት በዚህ ምክንያት ደጓንት የመሳሰሉ መገልገያዎችና አስፈላጊ የሆኑ መድኃኒቶች የሌሉባቸው የመንግስት ሆስፒታሎች በርካታ መሆናቸው ለማወቅ ተችሏል። አምነስቲ ኢንተርናሽናል ሐሙስ ግንቦት 23 ቀን ባወጣው መግለጫ የወያኔ አገዛዝ በኦጋዴን አደራጅቶ የሚያንቀሳቅሰው ልዩ ፖሊስ እንዲፈርስን ጠይቋል። መግለጫው በዚህ ሳምንት በሶማሌ አካባቢ በሚኖሩ የኦሮሞ ብሔረሰብ አባላት ላይ ይኸው የሶማሌ ልዩ ፖሊስ በወሰደው አረመኔያዊ እርምጃ 48 ቤቶችን አቃጥሎ ሌሎች እርምጃዎችን ወስዶ ነዋሪዎቹ ቂሮ ወደ ተባለው የኦሮሞ አካባቢ መንደር እንዲሰደዱ አድርጓልም ብሏል። የድርጅቱ የምስራቅ አፍሪካ ዳይሬክተር እንደተናገሩት የወያኔ አገዛዝ ይህ አፋኝና አረመኔ ልዩ ፖሊስ አፍርሶ በዓለም አቀፉ ሕግ በሚገዛ የፖሊስ ኃይል መተካት አለበት ካሉ በኋላ በመንግስት ኃይል የተደራጀና የተደገፈ አረመናዊ ድርጊት መቆም አለበትም ብለዋል። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። የቻይና ገንዘብ ዩዋን በአፍሪካ ተቀባይነት ያገኘ መምጣቱ ተነገረ። ከ14 የአፍሪካ ሀገሮች የተውጣጡ የባንክ ባለሙያዎችና ባለስልጣኖች የቻይናው ዩዋን ለየሀገሮቹ የውጭ ምንዛሬ ክምችት ስለሚያገለግልበት መንገድ ለመምከር በሐራሪ ስብሰባ መቀመጣቸው ተገልጿል። ይህን የምክክር መድረክ ያዘጋጀው የምስራቅና የደቡብ አፍሪካ አገሮች አባላት የሆኑበት የማክሮ ኢኮኖሚክስና ፋይናንሻል ማናጅመንት ኢንስቲትዩት ሲሆን የባንክ ባለሙያና ባለስልጣኖች ተገኝተውበታልም ተብሏል። በርካታ የአፍሪካ አገሮች ከቻይና እርዳታና ብድር የሚያገኙ መሆናቸው የሚታወቅ ሲሆን በቻይና ዩዋን መገበያየት ለሁሉም ጠቃሚ ሊሆን ይችላልም ተብሏል። በአውሮፓም የተለያዩ አገሮች ብሔራዊ ባንኮች የቻይናው ገንዘብ ዩዋን የውጭ ምንዛሬ ክምችት እንዲሆን እያሰቡበት መሆኑ ተነግሯል። በደቡብ ሱዳን በቅርቡ በተፋፋመው ጦርነት ምክንያት ዜጎች ከፍተኛ ችግር ላይ የወደቁ መሆናቸውን ድንበር የለሽ ሐኪሞች የተባለው ተቋም ገለጸ። በቅርቡ እንደገና ባገረሸው ጦርነት ምክንያት መንደሮች የተዘረፉና የተቃጠሉ ሲሆን የጤና ጣቢያዎች ላይም ጥቃት የተሰነዘረ መሆኑ ተነግሯል። ብዙዎቹም ወደ ጫካ በመግባት መደበቅ የተገደዱ መሆናቸውን ተቋሙ ገልጿል። በሌላ በኩል በደቡብ ሱዳን ጉዳይ ላይ ለመነጋገር የኢጋድ የሚኒስትሮች ስብሰባ በአዲስ አበባ እየተካሄደ ሲሆን የአገሪቱ ፕሬዝዳንት ሳልቫኪርም በትናንትናው ቀን አዲስ አበባ ገብተው በዛሬው ዕለት ተመልሰዋል። ዛሬ በአዲስ አበባ ሲካሄድ የቆየው ስብሰባ ዋና ዓላማ ከሁለት ዓመታት በተፈረመው ስምምነት መሰረት በተጻራሪ ኃይሎች መካከል ምንም አይነት ግጭት እንዳይቀጥልና ለሕዝቡ የአስቸኳይ ጊዜ እርዳታ እንዲደርስ ለመጠየቅ ነው ተብሏል። የተባበሩት መንግስታት ድርጅት የአሜሪካና የአውሮፓ ተወካዮች በስብሰባ ላይም ተገኝተዋል። በምስራቅ ሊቢያ የምትገኘውን ደርና የተባለችውን ከተማ ለመቆጣጠር እየተካሄደ ያለው ጦርነት ከጊዜ ወደ ጊዜ እየጨመረ መሆኑን የተባበሩት መንግስታት ድርጅት ገልጾ ለዜጎች መደረግ ያለበት የሰብአዊ እርዳታ አሳሳቢ ደረጃ ላይ እየደረሰ መሆኑን አስታውቋል። የተባበሩት መንግስታት ድርጅት ባሰራጨው ዘገባ ባለፉት ጥቂት ቀናት በጀነራል ከሊፋ ሀፍታር ተከታዮችና በአካባቢው ሚሊሻዎች መካከል ከፍተኛ ጦርነት ሲካሄድ መቆየቱን ገልጾ የሰላማዊ ሰዎች መኖሪያ ቤቶች በተምዘግዛጊ ሚሳይሎች መመታታቸውና ምንም አይነት እርዳታ ወደ ከተማዋ ሊገባ ለመቻሉን ገልጸዋል። በከተማዋም የውሃና የኤሌክትሪክ አገልግሎት ተቋርጧልም ተብሏል። እስካሁን ድረስ ዳርና በጀነራል ከሊፋ ሀፍታር ጦር ቁጥጥር ስር ሳትሆን የቆየች ብቸኛዋ የምስራቅ ከተማ ነች። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ተጠናቀቀ።
The mood ልትዋልሽ ሕይወት ካንቺ አይበልጥ ገባ ሕይወት ካንቺ አይበልጥ
ጥያቄያችን የህዝብ ሆኖ ችግራችን በዛ ያባ በያዛቸው አቋሞቹ የተቹት ጥቂቶች አይደሉም እናንተ ደግሞ እንዲያው ብለው ጸጉር የነጩብንም አልጠፉም ታሪክ ሲታይ ግን ያዝናቸው አቋሞች ባብላጫው ትክክለኛ ነበሩ በተለይም የሀገርና የህዝብ ጣላቶችን በሚመለከት ለማንኛቸውም አልተወናበድንላቸውም ደርግ ሲመጣ የኢትዮጵያ ህዝብ ወታደራዊ ሞግዚት አያሻውም በሚል ለህዝባዊ ሽግግር ቆመን በቆራጥነት ታግለናል። የደርጉ ፋሽስትነትም ሳይውል ሳያድር ተጋልጧል። ወያኔ ሲመጣም ብቸኛና ቆርጥ ጸረ ወያኔ አቋም ከያዙት አንዱ ሆነን ቆይተናል። የጠባቦች ቁንጮ ሲሞትና ውስጣዊ ስምምነት አጥተው ኃይለ ማርያምን ሲሾሙ ይህ ሰው ለውጥ ሊያመጣ ነው ብለው ከቃዥት ጋር ከበሮ አልደለቅንም። ዛሬም አዲሱ ሹም ሲወደስ በውዳሴው ጭፍን ተካፋይ ሆነን አልተገኘንም። ሊደለሉና ሊደግፉ የሚፈልጉትን አብይ ጥያቄዎች እያነሳን እየጎረበጥናቸው ነን። ወያኔ መንገዳገዱና መቁሰሉ ግልጽ ነው። በበኩላችን የወያኔ ውድቀትም እየመጣ መሆኑን እናምንበታለን። በምን መንገድ በሚለው ላይ ግን የራሳችን እምነት እናገምታለን። የድርጅታችን ችግር በአብዛኛው የሰረጸው በኢትዮጵያ ላይ አንደራደርም ስላልን መሆኑን ታሪክ ይመሰክራል። ጥያቄያችን የግል የቡድን ሳይሆን የህዝባችን በመሆኑም ይህ ምላሽ እስካጣ ድረስ ወይም ምላሽ ሊሰጡት በማይፈልጉ ኃይሎች ተጠቅተናል፣ ተወግዘናል፣ አክራሪም ተብለናል፣ ሌላም። በእስር ያሉ የኢህአፓ አባላት መፍታት ቀርቶ ስማቸውን ለማንሳት ከባድ የሆነባቸው ይፈቱ ስንል ሁሉም የፖለቲካ እስረኛ ይፈታ ከሚለው ህዝባዊ ጥያቄ ጋር አቆራኝተን ነው እንጂ የኛ ከተፈቱ ትግሉ አበቃ በኢህአፓ የሚስተናገድ አቋም አይደለም። ለአመታት በትግል መስክ የተሰማራን በመሆኑ የሀገራችንን ፖለቲካና ይዘት የፖለቲከኞችን አካሄድና ማንነት ጠንቅቀን የምናውቀው ነው። የራሳችንን ተጨባጭ ሁኔታና ፖለቲካዊ ባህል መሰረት በማድረግ ግንዛቤ ለመያዝ ስንጥር ቆይተናል። ድምዳሜያችን አጉል ተስፋን የተንተራሰ ሳይሆን በተቻለ መጠን ሐቅና ሳይንስን ተመስርቶ የማይጥመውን ሆነ የሚመረውንም ተቀብሎ አጢኖ የሚገኝ ነው። በየማጠፊያው ስልጣን የጨበጡ ክፍሎች ሁሉ አድሮ የህዝብን ፍላጎት ሲረግጡና በህዝብ ላይ አምባገነን ሆነው ሲሰየሙ ያየንና ገፈቱንም የተቀበልን በመሆናችን ነገም ይህ ይደገምብን ዘንድ ተላላ ሆኖ ለመገኘት ምንም ፍላጎት የለንም። የህዝብ ጥያቄዎች መልስ ካገኙ የትግሉ አቅጣጫና ትኩረት ይቀየራል። ምላሽ የተባለውን ግን ማደናገሪያ ጊዜ መግዣ መደላደያ እርምጃ ከሆነ ትግሉ መቀጠሉ አማራጭ የለሽ ይሆናል። ወያኔ አፍጦና ጥርሱን አግጦ ቀጥሮ በህዝብ ትግል ግፊት አንዳንድ እርምጃዎችን መቀበል ቢገደድም ከዙፋኑ ወርዶ ሲንፏቀቅ ገና አላየነውም። ከውዳሴና ውሽከታ ሁሉ ራቅ ብለን ያለነው ለዚህ ነው። የህዝብ መሰረታዊ ጥያቄዎች ተገቢውን ምላሽ ገና አላገኙም። የማግኘትም መሰረት ያለው አቅጣጫ እያሳዩ አይደሉም። የለውጥ ወሬ ግርግሩ ሰፍኗል፣ ለውጥ ግን አጥቷል። በአሁኑ ጊዜ በፖለቲካ መስክ ላይ የተወሰነ ትኩረት ቢኖርም ኢኮኖሚያዊና ማህበረሰባዊ ጥያቄዎችም መሰረታዊና ወሳኝ ቢሆኑም እየተነሱ አይደለም። ለፈረንጆች አስደሳች የሆነው የተዛባ አሃዝ 12 በመቶ የኢኮኖሚ እድገት በያመቱ ህዝባችን የተደቀነበትን የመከራ ጎርፍ አላቆመለትም። ብዙ ሚሊዮኖች ተርበው አሉ። ይህን ለማስወገድ የተወሰደ ይህ ነው የሚባል እርምጃ የለም። ወያኔ በኢኮኖሚው ላይ የጣለው ፍጹም ቁጥጥር አልተነሳም፣ አልተነካም። በሙስና ብቻ በቢሊዮን የሚቆጠር ዶላርን ኢትዮጵያ አጣለች። ዘራፊዎቹ እና አዜብ ተሾሙ እንጂ ለፍርድ ሊቀርቡ አዝማሚያውም የለ። የውጭ ምንዛሪ እጥረት ኪሳራ እያስከተለ ባለበት ወያኔ ራሱን የአፍሪካ ቻይና ብሎ ያሞካሻል እንጂ በተጨባጭ የህዝባችን ድህነትና ስቃይ ቀነሰ ሊባል የሚችል አይደለም። በህብረተሰብ ደረጃ ደግሞ ጸረ አማራው እርምጃ ተፋፍሟል። በኦሮሞ ላይም ልዩ ኃይል ተነስተዋል። የመሬት ዝርፊያው ጥያቄ ወልቃይት ወዘተ ባለበት ይቀጥል የተባለ ይመስላል። በጤና መስክስ ከቢል ጌትስ ጋር ሆኖ አማራ ሴቶችን መካን እንዲሆኑ የተሞከረው ቆመ? ግብረሰየል ታገደ? ይህ በይፋ ታግዶ የማያከብሩት ለፍርድ ቀረቡ? በዳኞች ላይና በፍትህ መስክ ላይ ያለው የወያኔ ቁጥጥር ተሻረ? የውጭ ጉዳይ መስመራችን አሁንም የወያኔና ለባዕድ ኃይል የተንበረከከ ነው። አዲሱ ሹም በዚሁ እየቀጠለ እንጂ የቀየረው ወይም ይለወጣል ያለውም የለ። ትግራይ ትቅደም ፖለቲካ ረገበ ወይስ ይባስ ብለው ግን ጠላን እያቀነቀኑብን ነው? ሹሙ ሱዳን ሄዶ ሲልመጠመጥ ከቋራ ዓለም መሬታችን ውጡልን አላቸው? በውጭ ጉዳዩና በወያኔ ማዕከልም አሁንም ናዛዡ የሚያውቁት ጠባብ መሐይም የሚሉት ስዩም መስፍን ተብየው ነው። መቀጠልና መዘርዘር እንችላለን። የህዝብ ጥያቄዎች፣ የኑሮ ውድነት ይቀነስ፣ ሕፃናት ለመንገድ አዳሪነትና ጥቃት አይጋለጡ፣ ድሃው ይማር፣ መሬት ላራሹ፣ ጸረ ሕዝብ አዋጆችና ድንጋጌዎች ይሻሩና አዎ መሬት ላራሹ፣ ለላቡን አፍሳሹ፣ ለጭቁኑ። ምላሾቹ ስልጣንን ከወያኔ መንጠቅን የግድ ያሉና ሊመጡ የሚችሉት ወያኔ ሲወገድ በመሆኑ በመሃል በጥገና ሳንጠለፍ ትግላችንን በመቀጠል ወያኔን ማስወገድ አለብን ማለት ነው። ይህን አቅ የለም ማለቱ ስላቃተን ትግሉ ይቀጥል ብለን በምንወስደው አቋም በተለይ እበላባዮችና አድርባዮች የተመቻቸውና ስልጣን የቋመጡ ክፍሎች አይናችሁን ላፈር ቢሉ የምንሸማቀቅ ሳንሆን ደስተኛና ኩሩ የምንሆነን። ከህዝብ ጎን መቆምና ለህዝብ ታማኝ ሆኖ ከመገኘት በላይ ምን ያኮራል? ይብላኝ ውድ አገራችንን ለካዱ፣ ላጋለጡ፣ ባንዳነትን ላቀነቀኑ። አረመኔውና ፋሽስቱን የመንግስቱን አገዛዝ ለአመታት ታግለንና ስንት መስዋዕት ከፍለን ስናበቃ ከፖለቲካ ወርቀው የግል ህይወታቸውን በተለይ በአሜሪካ ሲገነቡ የባጁ ምሁሮች የወያኔ አጫፋሪዎች ሆነው በመኮልኮል ያወረዱብንን ውግዘት የምንረሳው አይደለም። ወያኔን መታገል ያሻል ሲባል የነዚህ ቡከኖች ተጠሪ ፕሮፌሰር ደም የጠማቸው ሲለን፣ ሌሎች ደግሞ ባሉበት የቆሙ ስልጡን ፖለቲካ ከቶም ያልገባቸው ሲሉ አልባሌ የምሁር ብልጣብልጥነት አሰምተውን ነበር። በአማርኛ ፈሊጣን ዘይቤ መስክ አነጋገርና ስያሜ አለ። የጦቢያ ጸሐፊ አጭር ሰው ለማለት ከተረከዙ ይልቅ ቂጡ ለሾህ የቀረበ ይሉ ነበር። ዞር ያለ አቀራረብ አነጋገር መሆኑ ነው። ዛሬ ወያኔ በጥራዝ ነጠቅ እንግሊዙ ሊያበላሸን የሚጠራው አማርኛ የዳበረ ነው። ስልጡን ፖለቲካ ባርባር ባላቸውና አድርባይ ምሁሮች የቀረበ ፈሊጥ ነው። መልእክቱም በአቋማችሁ ጸንታችሁ አገር ሕዝብ ብላችሁ ቸካችሁ ትግል ከምትቀጥሉ እንደ ቀጠማ እጥፍ ብላችሁ ጎርፉን አስተናግዱት፣ እጅ ስጡ፣ ተጎንበሱ ነው። በ1997 ዓ.ም የተወሰኑ የቅንጅት መሪዎች ለወያኔ እጅ አንሰጥም ሲሉ ከከዱት አንዱ፣ የሙት ከተማ አድማን ካደናቀፉት አንዱ፣ አሁንም የተቃዋሚውን ጎራ ከሚያልፈሰፍሱት አንዱ፣ የፖለቲካ ውቃጫም ብልጥ ልጅ ያገኘውን ተቀብሎ ለቀሪው ያለቅሳል የሚለውን ያስታውሷል። ስልጡን ፖለቲካ የተሸነፈ ያልቃሻ ልጅ የልመና ፖለቲካ ነው። ዛሬም አንገቱን ቀና አድርጎ የሰለጠነ ፖለቲካ እንከተል አደራ እየተባልን ነው። ትርጉም ሸርካታዎችን አምነን በቁጥቁጥ የተፈቱትን እስረኞች ይበቁናል ብለን የሕዝብን ጥያቄ ካልተሟላ ማለቱን ትተን በብልህነትና ስልጡንነት ሽፋን ደፋ በርከክ ብለን ለወያኔ አዲስ ሹም እንስገድ ነው። ባንሰለጥን ባፍንጫችን ይውጣ። መሰልጠን ብልህ መሆን ለጨቋኝ ዘረኛ መስገድ መንበርከክ ከሆነ ያፓ እንደ ድርጅት ትክክለኛና ኢትዮጵያዊ አቋም ይዞ የሚታገል እንጂ ነፋስ በነፈሰበት የማይነፍስ መሆኑን ደግሞ ደጋግሞ አሳይቷል። ወያኔ ለስልጣን ሲበቃ አውግዘውት ወደ አዲስ አበባ ሄደው ወያኔ ጎን ሲነጠፉ ተነጥዬ ቀረበ በሚል መካድ አልዳዳውም። سنتوچ بادم آدیگی بمیلو یو یعنی چاچاتا سیت اللکن نا و دا دیساوا واحی دوم لنفس گدهوچ نا گرات کیوچ دگاه سیستو بزیمات السمتم لیرترانس آنت دمس سیتو بلو آس گددو این برو و یعنی تغلبتو ایرترانوچن بجم لاسیا بررم آوگزنو آلنجی حلاچا بچبنم مرهن نا ایتیپیاوی آقوام یمیکانین بمهانو زاریم بته جمرون نمکاید بته ازوچ آج آتا مسارت یمیکایدون گفن نگدیا بسر یمیسک ایوتن وده گون نبلن بسلت تن پولیتیکا شفان و یعنی اگر لیود کو کب آمتوت گون بکباد منسر بفلگونم آگنیونم بربر ری ایوانتان نگر ایوان سلطانی لالو یا گراچی نازاند افچ اما مهون لکن نا سلطان ما تاییکیا یمیون ایدن لم زنبم الگدل کن بلو ایدر رکاون آوری الرسان اوم. اندم یه پولیتیکاس رنیه ایلن بلو یک اتفاون عدیس شوم یمیادن کون وراد دا یو یعنی کنچوم الزنگان اوم. باگارین تورنت کزی که اگر گون کومن نبر بلو سبهات کتفال. عدیبم با ایکر بین انیم ملسم دوشنن بلا لتسکن مکران بر. با مسن ناتیگی تبلا ایال میتیکنیزا تبزب بزند عدیسو شوم ایهو مدبواتان. با تفتر گرگر نات دناغاری کرتتوچ یا ارکن نا سلاموری بمدراتو عدر باوچ داگم اجلیستو بما کبکوباچو مدناغر یال لمسلو متایتو الکرم. دیسکورگن سلطان ایهونم. ملا ارتراناس رکبو لبادم ما انموت آج برباری ترریم نبار گن سنتون لموت درگو. تنکا کسی بال یال سمونا کباد مملس و دملس بمیل آگول مفکری تدناگرو متوشیوچ یاو لویانی چدا هونو. سایول سایدرگن ملس ناسیوم الجر سیدو سنت دمی فتسسبتن لشابی عدیساتون تسمامتو نبر. یزی هلو تمهرتو ویانی اتبتوی تقبرو ارترانو متامن یلبتم سی چنکو ارگوز ماغبات بچا سای هون لجوم ینینو بلو لمفتم ایکب دوم مالتنو. یه پولیتیکا سرنیوچن یاس فتاو یه هزب تگرنجی یاند کولونیل بگو فکاده ایدن لم. یه گندر یه گجامو تاتنو اندارگا چون یاس فتاو بلیلو چم یه گارا چوهد. کولونیلو یاس فتا مسلو سی تابی سی نسا یا جبو تولو یاس افرالو مسگانا مستت یا لبا چو لیتو پیا هزبنو. اصرولا پو یا چو سرات ایدن لم. ایتیوپیا اگلین فتاچی میلوم ما قرارب یبالگی نو. آساری ویانی نو. سلزیم گنزدویچن ویانی از سراچون یه ایتیوپیا هز ببتگلو از فتاچو مهون علبت. کنتاتم لما از فتاتی التارو منگستات اهون سیمس عددکو مسماتو یاسازنال. تفچوش گن یه تادگاچون هز ببایرسو بتام یه مرت علمالت انگدرالن. یه نیا مننشا مدرشاچن ایتیوپیانا حزبوا ناچو. دیلا اگر دیلا حزب یلنم. سدت سلچن بلن اگرنم حزبنم لنکدادگمو لمادوم یلن. بهو یواجود گوادوچ سلچن علالوم. سلزیم یه حزب فلاغوت اسکموالا تگل مکتلو گداجاچن نو. لینا ناگن زابیچنن بتکم وین با اگل تصفا یگدلن ایدلنم مننا. سنو ایتیوپیاویانن نا یفسسو نا یفسسا یادلو یهزبا چندم ایاممن ایاکاتلن نو نا کگداوشگار مچوابتو هونه ممودامودو که هدهت هونو یان کناد لمکراچن هلو تطاییاکیو ویانی نو اتفاو یکرتا بالا لبت بتگلابی توش مهرات لنطاییک متاسبم یلی لبت کدائی نو یلیبا عین درکسرا چفن ویانی نت سلطننا يميبج بوليتيكا سرويانيون تغل ساياو ولاولو مكتل سادنا كفو مغنيتناو. يهزباتشن تياكيوش تغبيون ملاش اسكياغنيو تغلاكشن يكتلال. موتنا ودكت لوياني منغا سروياني تلاكشا يبزابن.
ايو تشلمو بدامو العصاتش بدامو العنوري Nuriye sekes, nuriye tenak. Agar nasen dek nesan بسر تمارت يا علو مكبد سندك نتشاي مانو تانا مانيش من عرما يلي جيتا علو من سانيت عنا خطريش انتاريكي وكسنا
የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ለስራ
እስ 43 ቁጥር 4 መጋቢት ሚያዝያ 2010 ዓመተ ምህረት ህዝባዊ ትግልና የሽግግር ጥያቄ ካለፉት ጥቂት ዓመታት ወዲህ ዘረኛውንና አምባገነኑን የወያኔ አገዛዝ ለማስወገድ ብርቱ መስዋዕትን ያስከፈለ ህዝባዊ አመጽ ተካሂዷል። በተለያዩ አካባቢዎችና በልዩ ልዩ የህብረተሰብ ክፍሎች ጠበብ ያሉ ጥያቄዎችን በማንሳት የተጀመረው ህዝባዊ የተቃውሞ እንቅስቃሴ በሂደት አድማሱን አስፍቶና በርካታ ታጋዮችን አካቶ የትግሉን ኢላማ አገዛዙን ወደ ማስወገድና ስርዓቱን ወደ መለወጥ አሳድጎ የሞት የሽረት ግብግብ በማካሄድ ላይ ይገኛል። የትግሉ ግብ ገና ከዳር ባይደርስም በየአካባቢው የተካሄዱት ህዝባዊ እንቅስቃሴዎች አድማዎችና አመጾች አገዛዙን አሽመድምደውታል። አከርካሪውን መተው አዳክመውታል። በትዕቢት የተወጠረውን ቡድን በተከላካይ ድባብ እንዲሸበብ አድርገውታል። በየጊዜው እያደገ በመጣው ህዝባዊ እንቅስቃሴ ምክንያት ገዢው ክፍል በውስጥ መከፋፈልና መሰንጠቅ ደርሶበታል። ያልተቋረጠ ግምገማ እንዲያካሂድ ተገዷል። ጥፋተኛ ነን ብሎ በይፋ ወንጀሉን ለመናዘዝ በቅቷል። የኃይል ሚዛኑ ከአገዛዙ ወደ ህዝቡ እያጋደለ መምጣቱንና በመጨረሻም የአመጹ ጎርፍ ጠራርጎ እንደሚወስደው በሚገባ የተረዳው የወያኔ ቡድን ራሱን ከጎርፉ ማዕበል ለመከላከልና የስልጣን ዘመኑን ለማራዘም አዘናጊና አደናቃፊ እርምጃዎችን አጠንጥኖ ተግባራዊ በማድረግ ላይ ይገኛል። በከፍተኛ ግለት እየተከታተለ የነበረውን ህዝባዊ አመጽ ቀዝቃዛ ውሃ ደፍቶ ለማቀዝቀዝም ሆነ አንገቱን ቀልቶ እስከናካቴው ለማስወገድ ባንድ በኩል በህዝብ ተጠልቶ የነበረውን መሪ ተብየውን አውርዶ የህዝብ ቋንቋ በሚናገርና ያልተጨበጠ ተስፋ በሚሰንቅ ሌላ ጠቅላይ ሚኒስትር ሲተካ በሌላ በኩል አመጹን በኃይል ለመደምሰስ ያስቸኳይ ጊዜ አዋጅ አውጇል። በአዲሱ የወያኔ መሪ አማካኝነት በርካታ የአስተዳደር ለውጦችና መስተካከሎች እንደሚደረጉ፣ የተሟላ ዴሞክራሲ እንደሚኖር፣ ነጻ ምርጫ በተግባር እንደሚውል ወዘተ እየተለፈፈ በሌላ በኩል በኮማንድ ፖስት አማካኝነት ታጋዮች እየተለቀሙና እየተገደሉ ትግሉን ለማኮላሸት ከፍተኛ ጥረት ሲደረግ እያየን ነው። ጠቅላይ ሚኒስትር ተብየው በዚያው በድርጅቱ የተሰየመ መሆኑ ግልጽ ቢሆንም የስልጣን ሽግግር ተደረገ በሚል ከበሮ እየተደለቀ በተለያዩ ስብሰባዎች ላይ ምርጥ ምርጥ ቃሎች በመጠቀም ያልሆነ ተስፋ እየተሰጠ አባላት በአዲስ መልክ እየተመለመሉ በዳያስፖራው ሳይቀር ይህንን ጉዳይ የሚያሳኩ ክፍሎች ተልእኮ እየተሰጣቸው የህዝብን የትግል መንፈስ ለማሸሽ የሚደረገው እንቅስቃሴ ከጊዜ ወደ ጊዜ እየጨመረ ነው። በሌላ በኩልም የወያኔው ቡድን ድርጅታዊ አቋሙን እያጠናከረ ለጥቅም ያደሩትን በአዲስ መልክ እየመለመለ በወታደሩና በጸጥታው በኩል ተከስቶ የነበረውን ክፍተት እያሟላ ለሌላ ዙር ያምባገነን አገዛዙ ሁኔታውን እያመቻቸ መምጣቱ የሚታይ ሆኗል። በጣረሞት ላይ የሚገኘው አገዛዝ የኋላ ኋላ መወገዱ የማይቀር ቢሆንም በሚወስዳቸው ጥገናዊ የማስመሰያ ለውጦች የዜጎችን አስተሳሰብና አስተያየት ለማስለወጥና ከትግሉ ለማዘናጋት በከፍተኛ ደረጃ በሁሉም መስክ እየጣረ ነው። አምባገነንና አፋኝ የሆነው የወያኔ አገዛዝ ስርዓት ሙሉ በሙሉ ተወግዶ በዲሞክራሲያዊ ስርዓት ካልተተካ በስተቀር የሀገራችን ስር የሰደደ ችግር ይፈታል ተብሎ የሚታሰብ አይሆንም። አዲስ ጠቅላይ ሚኒስትር ከመሾም ጀምሮ በተከታታይ ይወሰዳሉ ተብለው በአገዛዙ በዲስኩር መልክ የቀረቡ እቅዶች ስልጣን ለማራዘሚያ የተቀየሱ ሴራዎች ናቸው እንጂ ስርዓቱን አስወግደው መሰረታዊ ለሆነው የዲሞክራሲያዊ ስርዓት በር የሚከፍቱ አይደሉም። አሮጌውን ጠቅላይ ሚኒስትር አውርዶ በአዲስ የተካው የወያኔ ጭምብል ኢህአዴግ መሆኑ እየታወቀና የሹመቱ ዝውውር በአንድ ድርጅት ውስጥ ባሉ ግለሰቦች መካከል መሆኑ ግልጽ ሆኖ እያለ የስልጣን ሽግግር ተደረገ ተብሎ ከበሮ እየተመታለት ያለው ዘፈን ቢበዛ ከተራ ቀልድ ሊያልፍ አይችልም። ላለፉት 27 ዓመታት የመንግስት ማዕከል የሚባለውን የወታደሩን የጸጥታውና የፍርዱን ተቋም እንዲሁም ቢሮክራሲውን ተቆጣጥሮ ኢህአዴግ የሚባለውን ጭብል እንዳሻው የሚነዳው የወያኔ ድርጅት በመሆኑ ተሰየመ የተባለው ጠቅላይ ሚኒስትር የዚህ የድርጅት ፖሊሲ አስፈጻሚ እንጂ በግሉ የሚያቀርበውም የሚያስፈጽመውም ፖሊሲ የለም። ግለሰቡ ድርጅቱ ለሚመራበት ለዴሞክራሲያዊ ማዕከላዊነትና ለአብዮታዊ ዴሞክራሲ መርህ ተገዥ በመሆን የወያኔን ፖሊሲ ለማስፈጸም ኃላፊነትና ግዴታ አለበት። የተለየ ሰብዕና አለው ቢባል እንኳ የራሱን ፖሊሲ ለመቀየስም ሆነ ተግባራዊ ለማድረግ አቅሙም ሆነ የስልጣን መሰረት የሌለው መሆኑ ግልጽ ነው። የወያኔ አገዛዝ ተንከባሎ ለመውደቅ አፋፍ ላይ በደረሰበት በአሁኑ ወቅት በአንድ በኩል አገዛዙን ከመጠን በላይ አግዝፈው የሚያዩና በህዝባዊ ትግሉ ምንም ተስፋ የሌላቸው ወገኖች፣ በሌላ በኩል ወያኔ የሚወስደውን የማዘናጊያ እርምጃዎች በመንተራስ ለወያኔው አምባገነን አገዛዝ ህይወት ለመስጠትም ሆነ ራሳቸውን ስልጣን ላይ ለማስቀመጥ የቋመጡ ክፍሎች የተለያዩ ሐሳቦችን ሲሰነዝሩ ይደመጣሉ። በአዲሱ ጠቅላይ ሚኒስትር አማካይነት ወደ ዴሞክራሲያዊ ስርዓት ሽግግር ማድረግ ይቻላል ከሚሉት ጀምሮ በምርጫ ሂደትና በአስፈጻሚ አካሎች ላይ የተወሰነ ጥገናዊ ለውጥ ከተደረገ ተቃዋሚ ኃይሎች በምርጫ ስልጣን ሊይዙ የሚችሉበት መንገድ ሰፊ ነው በማለት እየተቀነቀኑ ያሉ ሐሳቦች ከሐቅ ጋር የተጣሉ መሰረታዊ ጭብጥነት የሌላቸውና ከማይጨበጥ ምኞት ወይም ከስልጣን ጥማት የሚመነጩ ናቸው። የወያኔ ቡድን የሚቆጣጠራቸው የወታደራዊና የጸጥታ ተቋማት እንዳሉ ሆነው ነፃ የሆነ ሽግግር ይካሄዳል ማለት ተጨፈኑና እናታላችሁ ከማለትና የወያኔን አገዛዝ አስመሳይ ቀለም ቀባብቶ ዘረኛ ስርዓቱን እንዲቀጥል ከመፍቀድ ውጭ ሌላ መልእክት አያስተላልፍም። በአሸዋ ላይ የተገነባውን ዘረኛ የአገዛዝ ግድግዳ በሽምብራ ግርፍ ለስኖ ለሳስኖና አውሸልሽሎ የስልጣን እድሜውን ለማስረዘም የተቃጣ ሙከራ እንደሆነ መቆጠር አለበት። የሕግ አውጭና ተርጓሚው ተቋማት በፈላጭ ቆራጭ እዝ ወድቀው አፋኝና ገዳይ ደንቦች ሕግጋት ሳይወገዱ እንዳሉ ሆነው የሽግግር መንግሥት ተቋቁሞ ሰላማዊ ሽግግር እውን ይሆናል የሚሉ ራሳቸውን ከማታለል አልፈው ተርፈው ወቅታዊ ጥያቄዎችን የሚያዳፍኑ ናቸው። የኢትዮጵያን ሕዝብ መሰረታዊና ስትራቴጂያዊ ወይም ዘላቂ ጥያቄዎች አቅጣጫ ለማሳት የተቃጡ ጥረቶች ናቸው። በአንድ ቡድን ቁጥጥርና የበላይነት ስር ያሉት መንግስታዊ ተቋማት መሰረታዊ ለውጥ ሳይደረግባቸው የእርቅ ስብሰባ በማድረግና አንተም ተው አንቺም ተይ በመባባል አገሪቱን ከገባችበት ችግር ወጥታ ወደ ዴሞክራሲያዊ ሽግግር ልታመራ ትችላለች ብለው የሚመኙ አሉ። ምኞትን ወደ ተጨባጭ እርምጃ ለመተርጎም ግን መነሻን በሐቅ ላይ አድርጎ መንቀሳቀስ ያስፈልጋል። አሁን የሚታየው የወያኔ ግትር አቋም ካልተነፈሰ በስተቀር ወያኔ ወደ ክብ ጠረጴዛ ሊመጣ የሚያስገድደው ሁኔታ ተፈጥሯል ማለት የሚቻል አይደለም። ተገዶ መምጣቱ ግን አይቀርም። ተገዶ ለመምጣት የሚጣደፈው በሁለንተናው ዘርፍ እርቃነ ስጋውን ሲቀርብ ብቻ ነው። በወቅቱ ሁኔታ መንግስትን መንግስት የሚያደርጉትን የኢኮኖሚውን፣ የማህበራዊውን፣ የፖለቲካውን፣ የጸጥታውን፣ የአገርና የውጭ ንግዱን፣ መከላከያውንና ፕሮፓጋንዳውን፣ የመጨቆኛ ተቋማትና መገልገያዎቹን ሁሉ ሳይቀር አጠቃሎ ተቆጣጥሯል። የእምነትና የትምህርት መስጫ ተቋማትንም ሰርስሮ ገብቶ አፍኗቸዋል። በአገሪቱ ከሰማይ በታችና ከምድር በላይ ተፎካካሪ በሌለው ዘዴ ማንም በማይሻማውና በማይተናኮለው መንገድ በፍጹማዊነት ሁሉንም በእጁ አስገብቷል። ይህ እውነታ በገሃድ በሚታይባት አገር ወያኔ ለእርቅና ሰላም ያስባል ብሎ መመኘት ከንቱ ነው። እስከዛሬ እንዳየነው ስንቶቹ ህዝብን ከፍተው ቢለምኑትም በእንቢታ አሳፈራቸው እንጂ ስምምነቱን አልቸራቸውም። ትናንትም ሆነ ዛሬ የኢትዮጵያ ህዝብ መሰረታዊ ጥያቄ ስር ነቀል የሆነ መሰረታዊ ለውጥ እንጂ የጥገና ለውጥ አይደለም። ይህ ጥያቄ በአግባቡ እስካልተመለሰ ድረስ ህዝባዊ አመጽ ይቀጥላል እንጂ አይቆምም። ሊያቆመው የሚችልም ምድራዊ ኃይል ሊኖር አይችልም። ዴሞክራሲያዊ ስርዓት ከአንድ ገዢ ቡድን በሚደረግ ችሮታ ወይም መልካም ፈቃድ የሚገኝ አይደለም። ያው ሆኖ ለዘለቄታ ሊቆይ የሚችለውም በአንድ ገዢ ቡድን ፍላጎት ወይም በጎ ምኞት ሊሆን አይችልም። ዴሞክራሲያዊ ስርዓት የህዝብ ትግል ውጤት ነው። ህልውናውን አስፍኖ ለዝንተ ዓለም ተጠናክሮ ሊቆይ የሚችለውም በህዝብ ተሳትፎና ትብብር እንዲሁም ተከላካይነትና ዘበኝነት ነው። ዴሞክራሲያዊ ስርዓትን እውን ለማድረግ በመጀመሪያ የአምባገነኑን አገዛዝ የመጨቆኛ መሳሪያ ማምከን ያስፈልጋል። አምባገነኑ ኃይል መሰረት ያደረገውን ኃይልና ስልጣን ወደ ህዝብ ማዛወር ያስፈልጋል። አምባገነኑ አገዛዝ ከስልጣኑ ከተወገደ በዴሞክራሲያዊ የሽግግር ሂደት ህዝቡ የስልጣን ባለቤት የሚሆንበትን መሰረት መገንባት ይቻላል። ለዴሞክራሲ ስርዓት የሚደረገው ሽግግር እንዴት ይመጣል? ዓላማው ምንድነው? ሂደቱስ ምን አይነት መልክ ይኖረዋል? ተግባራቱስ ምንድናቸው? እነማን ይሳተፉበታል? ተልእኮውስ ለምን ያህል ጊዜ ይሆናል? የሚሉት መልስ የሚያስፈልጋቸው ወሳኝ ጥያቄዎች ናቸው። አምባገነን አገዛዞች በህዝባዊ አመጽ ወይም በመፈንቅለ መንግስት ሲወገዱ የሽግግር ጥያቄ ሁል ጊዜ ይነሳል። አምባገነን አገዛዝ አከርካሪውን ተመትቶ ለህዝባዊው አመጽ ካልተንበረከከ የሽግግር ጥያቄ ሊነሳም ተግባራዊም ሊሆን አይችልም። ለረጅም ዓመታት በአምባገነን እስር ቤት ሲማቅቅ የነበረውን ህዝብ እስከ ወዲያኛው ነጻነትና ፍትሐዊ መብት ለማጎናጸፍ የከበበው አጥር መፈራረስ ይኖርበታል። የሚጓዝበት ጎዳና መጠረግ አለበት። ዴሞክራሲያዊ ሽግግር መጪው ትውልድ እስከ ዝንተ ዓለሙ በማንኛውም ጊዜ ከሚነሳ አምባገነን ወታደራዊ ኃይል ሆነ አስመሳይ ቡድን መብቱን ለሚጠብቅበት ዴሞክራሲያዊ ስርዓት መሰረት የሚጥል መንገዱን የሚያስተካክልና የሚጠርግ ክስተት ነው። ስለሆነም የሽግግሩ አብይ ዓላማ የሀገሪቱ የወደፊት እድል ባንድ ነፍጥ በታጠቀ የፖለቲካ ቡድን እጅ በድጋሚ እንዳይወድቅ ለማድረግና ወሳኙና አድራጊ ፈጣሪው ህዝብ ብቻ መሆኑን ለማረጋገጥ ነው። ይህን ለማድረግ ቢያንስ ሁለት ወሳኝ እርምጃዎችን መውሰድ ይጠይቃል። አንደኛው ለዓመታት አምባገነን ስርዓት ገንብቷቸው የነበሩትን አፋኝ ህጎች፣ ተቋማትና መዋቅሮችን ማፈራረስና ዴሞክራሲያዊ ባህሪን ባጠለቀ አዲስ መልክ ማዋቀር። ሁለተኛው ደግሞ ለዴሞክራሲያዊ ስርዓት መሰረት ሊሆኑ የሚችሉት የሰብአዊና የዴሞክራሲያዊ መብቶች በቋሚነት ሊጠበቁ የሚችሉበትን፣ ነጻነት ሊጠበቅ የሚችልበትን፣ ህዝብ የስልጣን ምንጭና ባለቤት የሚሆንበትንና ድምፁ በሚገባ የሚከበርበት ሁኔታን ማመቻቸት፣ ተቋማትንና መዋቅሮችን መገንባት፣ ለዴሞክራሲያዊ የስልጣን ሽግግር መሰረት የሚሆኑ ሁኔታዎችን መፍጠር፣ ከህገ መንግስቱ ጀምሮ ከህዝቡ ፍላጎት ውጭ የተካተቱ የህግ አንቀጾችን በህዝብ ምርጫና ይሁንታ እንዲወገዱ ማድረግ፣ የወታደሩንና የጸጥታ ተቋማት ተዋጽኦና ሚዛናዊነት አገራዊ መሆናቸውን መጠበቅና ከማንኛውም የፖለቲካ ቡድን ቁጥጥር ውጭ እንዲሆኑ ማድረግ ነው። ይህ እውን ሲሆን ብቻ ነው በእርግጥም በሀገሪቱ ዴሞክራሲያዊ ስርዓት ሰፍኗል ለማለት የሚቻለው። በሽግግር ሂደት ወቅት የሚመሰረተው የሽግግር መንግስት ካለበት የኃላፊነት ተግባራት አንዱና ዋነኛው የአምባገነኑ ኃይል ሲወድቅ በሀገሪቱ ውስጥ የሚፈጠረውን የአስተዳደር ክፍተት መሙላት ሰላም እንዲሰፍ ህግና ስርዓት እንዲከበር ማድረግና የአገሪቱን የዕለት ተዕለት አስተዳደራዊ ተግባራትን ማካሄድ ነው። ተግባሩና ኃላፊነቱ ግን በዚህ የተወሰነ አይደለም። የወያኔ አምባገነን አገዛዝ ከተወገደ በኋላ መጀመሪያ የሚነሳው ጥያቄ ህገ መንግስቱ ምን መሆን አለበት የሚለው ነው። ለአለፉት 27 ዓመታት በስራ የዋለው የወያኔ ህገ መንግስት በወያኔ የተቀረጸ የወያኔ የፖለቲካ ፕሮግራም ከመሆኑም በላይ ኢትዮጵያ ነጻ በሆነ ሁኔታ ያላጸደቀው መሆኑ ግልጽ ነው። ስለሆነም አንደኛ ህገ መንግስቱ እንዳለ ይቀጥል አይቀጥል ወይስ ይቀየር? ከተለወጠስ ለውጡ ምን ማካተት አለበት የሚሉ ጥያቄዎች በህዝብ ውይይትና ይሁንታ መልስ ማግኘት አለባቸው። የመገንጠልን መብት የሚፈቅደው አንቀጽ 39 እና ለበርካታ ዜጎች ህይወት መጥፋት ሆነ ከቤት ንብረታቸው መፈናቀል ምክንያት ከመሆን አልፎ የኢትዮጵያን ህልውና አደገኛ ሁኔታ ላይ ያደረሰው በጎሳ ላይ የተመሰረተው የክልል አገዛዝ ለህዝባዊ ውይይትና ውሳኔ መቅረብ አለባቸው የሚለውም የበርካታ ዜጎች አስተያየት መሆኑ መሰመር አለበት። ህገ መንግስት ተብየው ሰነድ ለወያኔ እንዲያመች ተብሎ የወጣ በመሆኑ መቀየሩ የማይቀር መሆኑን አብዛኛው ህዝብ ያምናል። ሁለተኛ የህዝብ ተወካዮች ምክር ቤት ምን መልክ መያዝ አለበት? አስተዳደሩስ ፕሬዝዳንታዊ አስተዳደር ወይስ በጠቅላይ ሚኒስትር የሚመራ ስርዓት ይሻላል የሚሉት ሊነሱ የሚችሉ ጥያቄዎች ሲሆኑ አሁንም በህዝብ ውይይትና በህዝብ ውሳኔ ለዘለቄታው መፍትሄ ሊሰጣቸው ይገባል። የሽግግሩ መንግስት ከህግ አዋቂዎችና ተመክሮ ካላቸው እንዲሁም በህዝብ ከተመረጡ ዜጎች የሚውጣጣ የህገ መንግስት አዘጋጅ ጉባኤ መመስረትና በዚያ አካል አማካኝነት የሚቀርቡ ማሻሻያዎች በህዝብ ውይይትና ውሳኔ ህዝብ እንዲጸድቅ ማድረግ ኃላፊነት አለበት። ሶስተኛ የወታደሩና የጸጥታው ክፍል ነጻና ገለልተኛ የሚሆንበትን መንገድ ማመቻቸት ነው። ወያኔ ስልጣን ከያዘ ጀምሮ የወታደሩንና የጸጥታውን ተቋማት በቁጥጥር ስር አድርጎ የፈላጭ ቆራጭ አገዛዙን ዘርግቶ ቆይቷል። የጸጥታው ተቋም 100% ከላይ እስከ ታች በወያኔ አባላትና ካድሬዎች ቁጥጥር ስር ያለ ሲሆን የወታደሩ ተቋም የዋና ዋናዎቹ የአዛዥ ቦታዎች ሆነ ከወታደሩ ተቋም ጋር በተያያዙ እንደ መከላከያ ብረታ ብረት ኢንጂነሪንግ ኮርፖሬሽን አይነተኛ ኢኮኖሚውን መዝረፊያ ቅርንጫፍ አካሎች በወያኔ አባላት የተያዙ ሲሆን በሌላውም የወታደሩ ክፍል የወያኔው ድርጅት ድርሻ ከፍተኛ መሆኑ ይታወቃል። የሽግግሩ መንግስት የተወሰነ ኮሚሽን በማቋቋም አንደኛ የወታደሩን ተቋም ይዘትና ተልእኮ ማስተካከል ይጠበቅበታል። የወታደሩ ተቋም ነጻና ገለልተኛ የሚሆንበትን መንገድ ቀይሶ ተግባራዊ የሚሆንበትን መንገድ ማዘጋጀትም ይኖርበታል። በተመሳሳይ መልክ የፍርድ፣ የፍትህ፣ የአስተዳደር ሌሎች ተቋማት ከአንድ ቡድን ቁጥጥር ስር ለዘለቄታው የሚወገዱበትን መንገድ ያመቻቻል። የሽግግር መንግስቱ ሌላው አብይ ተግባር በህዝብ የተመረጠ ፓርቲ ወደ ስልጣን ሊወጣ የሚችልበትን ሁኔታ ማመቻቸት እንዲሁም የምርጫ ህጉን ማዘጋጀት በማንም ድርጅት ወይም ቡድን ቁጥጥር ስር ያልሆነ ነጻ አስመራጭ ኮሚሽን የሚቋቋምበትና በአጠቃላይ ነጻና ርቱዓዊ ምርጫ ሊካሄድ የሚችልበትን ደንብና አሰራር ማዘጋጀት ይሆናል። የሽግግሩ መንግስት ከላይ ከተጠቀሱት አብይ ተግባራት ውጭ በርካታ ተግባራትና ኃላፊነት ይኖሩታል። የሽግግር ሂደት ተግባራትና ኃላፊነት ሊከናወኑ የሚችሉት በሁለት ዋና ዋና አካላት አማካኝነት ነው። የመጀመሪያው የሽግግር ምክር ቤት ሲሆን ሁለተኛው በዚሁ የሽግግር ምክር ቤት የሚሰየመው የአስተዳደሩን ስራ የሚሰራው የሽግግር ጊዜ አስተዳደር ነው። የሽግግሩ ሂደት ሁሉም ሐሳቦች የሚበራዩበትና በውይይት በመከከርና በድርድር እንዲሁም በህዝብ ውሳኔ የጋራ ስምምነት ላይ የሚደረስበት ሲሆን የሚቋቋመው ምክር ቤት የሁሉንም ህብረተሰብ ፍላጎት የሚያካትት ይሆናል። የተደራጁ የፖለቲካ ኃይሎች፣ የሙያ ማህበራት ተወካዮች፣ የአገር ሽማግሌዎች፣ ታዋቂ ግለሰቦች፣ የሃይማኖት አባቶች እንዲሁም የህዝብ ተወካዮች የሚሳተፉበት ይሆናል። የሽግግር ዘመንም በስምምነት የሚወሰን ይሆናል። ውይይቱና ስምምነቱ እንዲሁም ህዝበ ውሳኔ የሚያስፈልጋቸው በርካታ አበይት ጉዳዮች የሚከናወኑበት ወቅት መሆን ስለሚችል ምናልባት ከ2-4 ዓመታት ቢሆን ይመረጣል። الجريدت هبرت سبب ملة تساتفي مهون اللبت إقبو علم يشغ الجريدت لديمقراسيا ويهدت من قد لكفت يميشلو هزبو باتتك علي تساتفي سيهون نو باند قلسب وين بودن ملكم فقال ينت لكايد عيشلم إقبو مم يهي نتاكايدم لديمقراسيا ويسرع السايهون لام باغنن فلاش قراج عقزاز بر مكفتون بتاريكات جن كلت يتاريك ماغنا زبيعوش سلالون የመጀመሪያው በ1967 ዓ.ም ያጼ ኃይለ ሥላሴ መንግስት ሲገረሰስ የተደራጀው ወታደር ራሱን የሽግግር ኃይል አድርጎ ማቅረቡ የሚታወስ ሲሆን ያባንደ ድርጅት ለሽግግሩ ሂደት የጊዜያዊ ህዝባዊ መንግስት ያቄ ማቅረቡ ይታወሳል። በወቅቱ በትረስልጣኑን የተቆጣጣረው ወታደራዊ ቡድን ጊዜያዊ ወታደራዊ አስተዳደር ደርግ ብሎ ራሱን ሲሰይም ያባና ሰፊ ህዝብ ተቃውሞ ቢያሰሙም ኢሳዊ ድጋፍ በማለት ከደገፉት ጀምሮ አባሪና ተባባሪ በመሆን ያገለገሉትን ተጠቅሞ ጊዜያዊ ወታደራዊ አስተዳደር ደርግን ወደ ኢሰፓኮ ከዚያ ወደ ኢሰፓ በመለወጥ ለ17 ዓመታት የፈላጭ ቆራጭ አገዛዙን አስፈኖ ህዝቡን ለመከራና ለችግር ያገሪቱም ሉዓላዊነት አደጋ ውስጥ እንዲወድቅ አድርጓል። ሁለተኛው በ1983 ዓመተ ምህረት የደርግ መንግስት ሲወገድም በወቅቱ አገዛዙን የጨበጠው የወያኔ ቡድን የበላይነትና ቁጥጥር የተካሄደው ሽግግር አስመልክቶ ያባ ሂደቱ ወደ አምባገነንነት የሚያመራ ሽግግር መሆኑን ተቆሞ ወደ ዴሞክራሲያዊ ስርዓት ሊያመራ የሚችለው አማራጭ የሽግግር መንገድ ምን እንደሆነ ቢያብራራም ወያኔ በምዕራባውያን ጌቶቹ ትብብር እና ድጋፍ የስሙላውን ሽግግር አካሂዶ ቆልፍ ቆልፍ የሆኑ መንግስታዊ ተቋማትንና አካላትን በመቆጣጠር ለ27 ዓመታት ዘረኛና ከፋፋይ የሆነ አምባገነን አገዛዙን ለማስፈን በቅቷል። ከዚህ በላይ ለመጥቀስ እንደመከርነው የዘመኑና የወደፊቱ ተከታታይ ትውልዶች በአገራቸው ዘላለማዊ ስርየት ያገኙ የሚችሉበት ስርነቀል የሥርዓት ለውጥ ተደርጎ ዴሞክራሲያዊ ሥርዓት እውን ሲሆን ብቻ ነው። ቀደም ብሎ በግልጽ እንዳስቀመጥነው ይህ እውን ሊሆን የሚችለው በስልጣን ላይ ያለው ቡድን በህዝባዊ አመጽም ሆነ በሌላ የትግል ስልት ተገዶም ሆነ በሌላ ሁኔታ ስልጣኑን እንዲለቅ ሲደረግና ህዝባዊና ሁሉን አሳታፊ በሆነ ሰላማዊ የሽግግር ሂደት ዴሞክራሲያዊ ስርዓትን በአገራችን ለማስፈን ሲቻል ብቻ ነው። ከወቅቱ የኢትዮጵያ ፖለቲካ ሁኔታ መረዳት የምንችለው የኢትዮጵያውያን እድል ወሳኝ ደረጃ ላይ የደረሰ መሆኑን ነው። በአንድ በኩል ላለፉት 3-4 ዓመታት በተከታታይ በስፋት ሲካሄዱ የቆዩና በርካታ መስዋዕትነትን ያስከፈሉ ህዝባዊ አመጾች አምባገነኑን አገዛዝ በማዳከም በኩል የተወሰነ ውጤት ያስገኙ የቻሉ ቢሆንም ተጠናክረው ከቀጠሉ ፈላጭ ቆራጭነትን ጨርሶ ለማስወገድም ሆነ ዴሞክራሲን ለማስፈን ሰፊ ድል ያነገቡ መሆናቸው የሚታይ ነው። በሌላ በኩል አገዛዙ በሚወስዳቸው አስመሳይና የማማለል እርምጃዎች ታጋዩ ኃይል ተዘናግቶ እንዳስጨራሽ ትግሉን ካቀዘቀዘ ወይም ትግሉን ካቋረጠ ዘረኛውና አምባገነኑ የወያኔ ቡድን በአዲስ መልክ ታድሶና ተጠናክሮ የስቃይና የመከራ አገዛዙን ሊቀጥል የሚችልበት ሁኔታ ወለል ብሎ እየታየ ነው። ሁኔታውን በደንብ ተገንዝቦ ራስን ሳያዘናጉ አስፈላጊውን እርምጃ መውሰድ ከታጋይ ኃይሉ የሚጠበቅ ቢሆንም የህዝብ ትግልና ድል በጥገናዊ ለውጦች እንዳይተለፉ ለመከላከልም ሆነ ትግሉ ተጠናክሮ የተፈለገውን ግብ እንዲመታ ለማስቻል የፖለቲካ ድርጅቶች የተለየ ኃላፊነት አለባቸው። በኢትዮጵያ አንድነትና ሉዓላዊነት የሚያምኑ የፖለቲካ ድርጅቶች ከመንግስቱም በላይ ኃይላቸውንና ክንዳቸውን ማስተባበር ያለባቸው ጊዜ አሁን ነው። የፖለቲካ ድርጅቶች የግል ፍላጎታቸውንና የሩቅ ጊዜ ዓላማቸውን በሁለተኛ ደረጃ አስቀምጠው የህዝብን ትግል በመምራትና በማጣናከር በኩል ተገቢው ሚና ከተጫወቱ የተለያዩ የህብረተሰብ ክፍሎች፣ የሙያ ድርጅቶች፣ የሃይማኖት ተቋማት፣ ታዋቂና ሀገር ወዳድ ግለሰቦችና ሌሎች በተገቢው መንገድ ተሳትፎና ትብብር ካሳዩ የኢትዮጵያ ህዝብ አምባገነንነትን ከጫንቀው ለማስወገድም ሆነ በሰላማዊ ሽግግር ዴሞክራሲያዊ መብቱን ሊቀዳጅ እንደሚችል አንዳችም ጥርጥር ሊኖር አይገባም። ድል ለኢትዮጵያ ህዝብ። ወዳጅና ጠላትን መለየት ወሳኝ ነው። ራስክን ወቅ፣ ጠላትህን ወቅ። መቶ ጦርነት ብትገጥም መቶውንም ባቸነፍነት ትወጣለህ ተብሎ ነበር። ይህን መገንዘብ ያቃታቸው ጥቂቶች አይደሉም። ጠላትን ወዳጅ ብሎ መውሰድ የሚያስከትለውን ጉዳት መገመት ይቻላል። ወያኔን ወዳጅ ብለው የተሞኙ አገራችንን ጎድተዋል። አሁንም የሚያደርሱት ጉዳት በግልጽ እየታየ ነው። በኢትዮጵያ ደረጃ ማን ነው ጠላታችን? ማን ነው ወዳጃችን? አዲሱ ሹም ስራ መስራት ሳይሆን ዙረት ላይ በማተኮሩ ወደ ኳርቱም ዘልቆ ካምባገነኑ አልበሽር ጋር ሲተቃቀፍና ወዳጅ ሲባባልም ተደምጧል። የሱዳኑ አልበሽር መንግስት የኢትዮጵያ ጠላት እንጂ ወዳጅ አይደለም። ወዳጅነቱ ለወያኔ ነው፣ ጠላትነቱ ለኢትዮጵያ ነው። አልበሽር ከወያኔ ጋር ተባብሮ ኢትዮጵያን ሊጎዳ ሲሰራ አመታት አልፈውታል። ወያኔ ወደ አዲስ አበባ ሲገሰግስ የአልበሽር ጦር በኢሃፓም በኢትዮጵያም ላይ ዘምቷል። ታንኮችን ወደ አዲስ አበባ የነዱት የሱዳን ወታደሮች ነበሩ። አልበሽር ለኤርትራም ግንጠላ ሙሉ ድጋፍን የሰጠ ነው። በርካታ የኢሃፓና የኢድህ ስደተኛ አባላትን አፍሶ ለወያኔ በማስረከብ ድራሻቸውን አስጠፍቷል። ከሁሉም በላይ ግን የሀገራችንን የቋራን ለም መሬት ከወያኔ ተስማምቶ ወሮ ይዞ በርካታ አርሶ አደሮችንም ገድሏል። አልበሽር ከወያኔ ጋር እጅና ጓንት ሆኖ በመስራት የኢትዮጵያ ጠላት መሆኑን አስመስክሯል። ስለዚህ ሱዳንን ወዳጅ ብሎ የሚያቅፍ ከሃዲ ወያኔ እንጂ ማንም አገር ወዳድ ሊሆን አይችልም። ታዲያ አዲሱ ሹም ምንም የረባ ስራ ሳይሰራ ለህዝብ ጥያቄ ምላሽ ለመስጠት ምንም ሳይሞክር ከሱዳን ጋር የጋራ የጦር ንቅናቄ እናደርጋለን፣ እንዋደዳለን ወዘተ ጫጫታን ምን አመጣው? ሹም ተብየው የሚወክለው ወያኔን እንጂ ኢትዮጵያን አለመሆኑን በግልጽ አስመስክሯል። አገር ወዳድ የህዝብ ወገን ቢሆንማ ከሱዳን የሚኖረው ግንኙነት ከመሬታችን ውጡ፣ ያሰራችሁትን ስደተኛ ዜጋ ልቀቁ የሚል በሆነ ነበር። የሱዳን አገዛዝ የኢትዮጵያ ጠላት እንጂ ወዳጅ አይደለም። በተመሳሳይ ደረጃ ስለ ጅቡቲውም ገሌ መናገር መደምደም ይቻላል። አዲሱ ሹም ለመለስ ዜናዊ ውዳሴ ከንቱን አድመጡ ብሎ ጆሮአችንን አቁስሏል። መለስ ዜናዊ ዋናው የኢትዮጵያ ጠላት እንጂ ህዝብ የሚያወድሰው መሪ አልነበረም፣ ሆኖም አያውቅ። የህዝብና የአዲሱ ሹም ሰልፍ የተቃረነ ነው። ለኢትዮጵያ ስቃይ፣ ድክመት፣ ለደረሰባት የግንጠል አደጋ፣ ለብዙ ሺዎች አማራዎች፣ ኦሮሞዎች፣ ኮንሶዎች፣ አኝዋኮች፣ ሶማሌዎች ወዘተ እልቂት፣ ለህዝብ ክፍፍልና መበደል ሁሉ ተጠያቂ መለስ ዜናዊ በግልም በድርጅቱም ደረጃ መሆኑን ዜጋ ሁሉ ያውቃል። መለሰን ማድነቅ፣ ከኢትዮጵያ ህዝብ መጻረር፣ የኢትዮጵያን ህዝብ ጠላት ማቀፍና ማወደስ ነው። የሚያሳዝነውና አሰቃቂ ሆኖም የተገኘው አዲሱ ሹም በተሰጠው እዝ መሰረት መላ ኢትዮጵያን በጣሳ ቆርቆሮ ደረጃ መድቦ መለስ ያለውን ትምክህትና ጥበት በመድገም የትግራይን ህዝብ ወርቅ ማለቱ ብቻ ሳይሆን አልፎም ለኢትዮጵያ ሲሉ የተዋደቁት የወያኔ አባላት ናቸው ብሎ ታሪክን ሲበርዝ ሲከልስ መደመጡ ነው። መለስቴናዊን ማወደስ ቀርቶ ወዳጅ ሊለው የሚቃጣ የኢትዮጵያ ወዳጅ ሊሆን አይችልም አይደለምም። ያደማትን የጎዳትን ያዳንቃልና መለስቴናዊ አገር ገንጥሉ ብሎ የተማጠነ ለገንጣ እየሰገደ ስንቱን አገር ወዳድ አስሮ ያሰቃየ ጸረ አማራ ጸረ ኢትዮጵያ አገር የሸጠ የህዝብ የሀገር ጠላት ሆኖ ሳለ ይህን ጭራቅ የሚያደንቅ ወያኔ እንጂ ኢትዮጵያዊ አይደለም። አዲሱ ሹም ወያኔ በመሆኑ በዚህ መስክ ወዳጅና ጠላትን መለየት ተስኖታል። ይህም በራሱ የሰውየው ሰልፉ ከማን ጋር እንደሆነ የሚጠቁመን ነው ማለት ይቻላል። ህዝብ ወዳጅና ጠላትን ካለየ አገሩን ከጥፋት ለማዳን የሚችልበት ሁኔታም የለም። ወያኔ የኢትዮጵያና የህዝቧ ጠላት መሆኑን የሚስቱ ዛሬም አሉ። ይባስ ብለው ከወያኔ ተቃቅፈው ከቅርጫው ተካፍለው ህዝብም ላይ ሊፈነጩ የሚመኙ ጥቂቶች አይደሉም። የጊዜ እንስጥና ትግል በሰላም አባወራዎች ተጨባጭ ሚና ይህ ነው። ሰላም ሲሉ ድርድር ሲሉ የሰለጠኑና ብልህ የሆኑ ቢመስላቸውም በተጨባጭ ግን በፖለቲካው መስክ በለሆሳስ ስናቀርበው መሐይምና ተላላ፣ በሐቁ እንፈርጀው ካልንም አድርባይና ባንዳ የሚያሰኛቸው ነው። ወያኔ ስንቱን ጀግና በላ አጠፋ። ወያኔ ስንቱን ዜጋ ፈጀ ጨረሰ። ወያኔ አገራችንን ነጋጠባ ለዓመታት አልጎዳም አላዋረደም። ወያኔ አገራችንን ንብረት ወደ ትግራይና ወደ ባዕድ አገር ባንኮች አላጓጓዘም። ስንቱ ተዘርዝሮ ያበቃል። አይነ ህሊናን ጨፍኖ ይህን ሁሉ ግፍን ወንጀል ረስቶ ወያኔን ለማቀፍ ለመደገፍ መነሳትና መጣር ግን ባያሌው የሚያስወግዝ ነው። ምናልባትም ያልተነካ ግልግል ያውቃል ሆኖባቸው ምንም ጉዳት ስላልደረሰባቸው በወያኔ ጥቃት ስላልደረሰባቸውም ይሆናል። ገፈት ቀማሽ ህዝብ ግን የነሱን የቅንጦት አቋምና ትዕግስት ሊኖረው አይችልም። ቆሽቱ ነዷል። እንባ አይኑን ሊያጠፋው ደርሷል። ቤቱ በሐዘንና ሮሮ ተከርችሞበታል። ወያኔን ለማጥፋት ልቡም ጨክኗል። አቋሙ የበቃን ነው። ፍላጎቱ ወያኔን ማውደም ነው። ሲካሄድ የቆየውና አሁንም መቀጠሉ የማይቀረው ህዝባዊ አመጽ መሰረቱ ምንጩ ሰፊው ጭቁን ህዝብ እንጂ ከወያኔ ጋር ሊላላሱ ሊሞዳሞዱ ዝግጁ ሆነው የከረሙና አሁንም የሚቅበዘበዙ ማፈሪያ የህብረተሰቡ ክፍሎች አይደሉም። የአባትህ ቤት ሲዘረፍ አብረህ ዝረፍን የተቀበለው ክፍልና አገር ወዳዱ ሰፊ ህዝብ የተቃረኑ ናቸው። ለሚሰጠው መፍትሄ መፈተኛው የህዝብ መሰረታዊ ጥያቄ ነው። ህዝብ ምን ጠየቀ? ምን መፈክር አነገበ? ብለን ማወቅ አለብን። ፍየል ወዲህ ቅዝምዝም ወዲያ ከመሆን አልፎ ጠላት ላልተጠየቀ ምላሽ ሰጠው በሚል አደናግሮ ግፈኛ አገዛዙን ዕድሜ እንዳይሰጥ ጭቆናውን እንዳይቀጥልብን ማለት ነው። ጆሮ እየበላ ሆድ ጦም የሚያድርበት ሁኔታ ከሰለቸን ጊዜ አልፏል። ዲስኩር በደርግም የሰለቸን ነው። ህዝብ ሊሰማ የሚፈልገውን ተናግሮ በገቢር ግን ባዶ መሆን ብልህ ወይም ህዝባዊ መሪ የሚያሰኝ አይደለም። ኢትዮጵያ አገሬ ብሎ ዘፋኙ ለአገሩ ግን ቅንጣትም በገቢር የማይሰለፈው በአገራችን በስቶ ሲያቸከን ከርሟል። ራስን በሰንደቅ ዓላማ መጠቅለልና እውነትም አገር ወዳድ ታጋይ መሆን ለየቅል ናቸው። ለአገሩ ምን ሠራ? ምን አደረገ? ለወገኑ ታዳጊ ሆኖ ተገኘ ወይስ አልተገኘም? መሠረታዊው ጥያቄ ይህን ይመስላል እንጂ በዘመናችንማ አስመሳዩ ፈልቷል። ቃልም ሚዛን አልባ ሆኗል። መሥዋዕትነትም ተፈርቷል። በሩቁ ለሚታገለው ማጨብጨብ ሳይሆን ከጎኑ በትግል ተገኝቶ መከራውን መጋራት ነው የሚፈለገው። ህዝብ የጠየቀው የወያኔን መወገድ ነው። ስርዓቱ ያብቃል እንጂ ኃይለ ማርያምን በሌላ ተኩልን አላለም። የወያኔ ስልጣን ይወገድ፣ ይድቀቅ፣ ይውደም አለ እንጂ ወያኔ አንዱን ሎሌውን በሌላ ይቀይር ሲል ደሙን አላፈሰሰም። ስለዚህ ወያኔ አሁንም የህዝብ ጥያቄን ረግጦና አስወግዶ የራሱን ዳንኪራ ይዟል እንጂ ሌላ እያደረገ አለመሆኑ ጋድ ሆኗል። ይህ ሐቅ ሆኖ ባለበት ጅብጅብነቱን ባልተወበት ከወያኔ ለመሞዳሞድ ሆነ ድጋፍ ለወያኔ መስጠት ደፋ ቀናውን ምን አመጣው? ጠላት ምን ቢለማመጡት ወዳጅ አይሆንም። ጸረ ወያኔ አመጻችን ተፋፍሞ ይቀጥል። የወያኔን ቡችሎች ከህዝብ ጎራ እናርቃቸው። ድል ለኢትዮጵያ ህዝብ
ይወጡ ይሸልሙ በደሙላ ሳምስ በደሙላ ኖረ ሰንደ ካማች ኑሪየን ሰከች ኑሪየተናክ Tattoo.